የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በቸናሽ ተጣልተው ህዝብ አለቀ ይያሉ ሳይፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ፈጣቸው አፈቀላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዕታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛው አንጻር ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በነገሌ ቦረና የኢህአፓ አባላትና ደጋፊዎች በአስተካካይ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጻውን እና በአብዲ አብዱላሂ የተደረሰውን ያልተደለ ትውልድ መጽሐፍ ትረካ ክፍል 2 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸና ቸ የዚያ ትውልድን ገን እውነቱን የፋቅን ጥቁር በመለቅለቅ ደፋፍንም ብንጓዝ አቁም በመደበቅ ፍትካላገኘን እንኳን የሰው ደም የውሻም ደም አይደርክ በሸናጭ አው ቀን ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜው ዛል እንጂ ካቁም አይመለጥ በሸናጭ ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድንም ያረክ ትውልድንም ያወርድ እንኳንስ በሚወስን አልተባለም በደም ደም የተነከረን እጅን የሳሙ በቸበሸሞቱ ያሉ መሰረት ምንድነው ጥቅሙ የግማሽ ቢሆን ህዝብ የተረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡን ደርግ ጎዳና አረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሽን ፊደላት ያባ ሰርቆት ነው አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እንብኝ ብለን እንጂ የፊዳሉን ስራት እንብኝ ብለን እንጂ ለፋሽስት መገዛ እንብኝ ብለን እንጂ ለዘረኛ ማደር እንብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መሸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻል ነው? ወፌላራ ገብተን የተበጣጠሰን የተሰለሰን ነው? የህዝብ ልጆች አካል ለጅብ የተጣለው? የህዝብ ልጆች አካል ለጅብ የተሰጠው? የህቶቻችን ጡት በፋሽስት ካድሮች የተቆራረጠው? ከደርግ ጽፈት ቤት ማዕከላዊና ከርቼሌ ዓለም በቃኝ የተንጠለጠል ነው? እውን እርሶ እንዳሉት በቸሸ ምክንያት ነው? ጋርተር ከፍቶብን ጨው ተነስንሶብን የተቀጣጠል ነው? ለሸ ሳይሆን የመሬት ላራሽ ህዝባ የመንግሥት የብሔረሰብ ጥያቄ አንግበን ነው? ክብር ኮረኔሌ፣ ዛሬ የጨበጡት በትረ መንግሥቶ የተቀመጡበት ከእኛ ትውልድ አካል ጥፍርና ሥጋ ቆዳ ደም አለበት። ለቸ ናሸ ብለን አልተንጠለጠልንም፣ ሕይወት አልከፈልንም። መሥዋዕትነትን እንደፈን የወሰን ነው? ጥፍራችን ሲነቀል አምቀን የቻል ነው? ወፌላላ ገብተን የተንጠለጠል ነው የተሰለጠል ነው? የሕዝብ ልጆች አካል ለጅብ የተሰጠው? የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው? እምቢኝ ብለን እንጂ የፊውዳሉን ሥራ፣ እምቢኝ ብለን እንጂ ለፋሽስት መገዛት፣ እምቢኝ ብለን እንጂ ለዘረኛ ማደር፣ ኢትዮጵያን መቸርቸር፣ ማፈራረስ፣ አገር ለስልጣን ለወንበር። ለቸናሸ ብለን ሕይወት ካልከፈልን ስደት አልገባ። ለሸ ሞቱ ያሉት ያን ብርቅዬን ትውልድ የእሱ ቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ። የምጥረጫ ቅሏው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ። ክደት የበዛበት ክፉ ነው ዘመኑ። ይህን ከሃዲ ምሁርን ለመቀመጫሙ በክብር ይጋብዙና ለግሞ ይጋልቡት። ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሮች እውነተኛው ታሪክ ይሁን ለርሶ ጠፍቶት። በብሶ ውስጥ ያሉት አሁ ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው? አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ነው? ተረት ተረት ከባለ ብረት ሊያጠፉን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ የነበርን ሕይወት ያረገፍ ነው ብለው ይመስክሩ። በቸናሸ ሞቱ መሥዋዕትነትን እንደፈን የወሰን ነው። ጥፍራችን ሲነቀል አምቀን የቻል ነው። ወፌላላ ገብተን የተበጣጠስ ነው የተሰለተን ነው። የሕዝብ ልጆች አካል ለጅብ የተሰጠው? የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው? እምቢኝ ብለን እንጂ የፊውዳሉን ስርዓት፣ እምቢኝ ብለን እንጂ ለፋሽስት መገዛት፣ እምቢኝ ብለን እንጂ ለዘረኛው ማደር፣ ኢትዮጵያን መቸርቸር፣ ማፈራረስ፣ አገር ለስልጣን ለወንበር። እኛ ለቸናሸ ሕይወት አልገበርንም። ቤት ንብረት ጥለን ከቶ አልተሰደን። ለቸናሸ ሞቱ ይበቃል መሰረቱ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ለመጀመሪያ ጊዜ ቤተሰቦችን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብዱል ቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በእውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዱል ቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዱል ቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በርግጥም ልጃቸው አብዱል ቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። ባድራሻዬ ሲመጣ ይዤው ወደ መርካቶ ወጣው። እንደ ልብ እንድንጨዋወት ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው? ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነ ልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለ ስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተት መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የአገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገፈ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጠቅመኝ ነበር። መንጋውን በመስክ ያሰማራ እረኛ ለመልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከትኩ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከጁ አፈትልኮ ሮጠ ተከተለው። ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ከደርግ ውድቀት በኋላ በዋቢ ሸበሌ ሆቴል የሆቴሉን ሰራተኞች በአማርኛ ሳነጋግራቸው እንደ ተአምር ነበር ያዩኝ። ይህ ያልታደለ ትውልድ ከዚህም በላይ መሳቀቅና ውድቀት ደርሶበታል። ከአዲስ አበባ ተመልሼ በዓለም አቀፍ ቀይ መስቀል አውሮፕላን ሞቃዲሾ ገባው። የነበረው እንዳልነበረ ሆኗል። የከተማዋ ሕንፃዎች ሙሉ በሙሉና በከፊል ወድመዋል። ጣራዎች ተሸንቁረዋል። ግድግዳዎች ተነድለዋል። የኤሌክትሪክ መስመሮች ተበጣጥሰው ምሰሶዎቻቸው አዘንብለውና ተጋድመው ይታያሉ። የተቃጠሉ መኪናዎች በየጎዳናው ከስለው ጠቁረው ተገትረዋል። የጢስ ደመና ባሻገር ይታያል። የመንገዱ ዳርቻ የመቃብር ስፍራ ሆኗል። ከአየር ሜዳው የተቀበለኝ ጓደኛዬ ከወዲሁ ጥፋቱና መፈራረሱን ዓይኔም ልቤም እንዲለምደው አሰቃቂውን ገጽታ እያዘዋወረ አሳየኝ። በከተማው የማውቃቸው አንዳንድ ሰዎች በሕይወት መኖር ለማረጋገጥ ጠይቀው አብዛኛዎቹ የጎሳው ጦርነት ሰለባ መሆናቸውን አረዳኝ። ይህ ጦርነት በመጀመሪያ በሶማሊያ መንግሥትና በተቃዋሚ ኃይሎች መካከል ነበር። የዳሮድ ጎሳ አባላት የዚያድ ባሬን አገዛዝ በመደገፍ ከሌሎች ጎሳዎች ጋር ተዋጉ። በኋላ ግን የተቃዋሚዎቹ ኃይል እያየለ ወደ ሞቃዲሾ አካባቢ ሲደርስና ዚያድ ባሬ ሲሸነፍ ጦርነቱ የሁለት አቅጣጫ ባህሪውን ትቶ ባለ ብዙ ዘርፍ የእርስ በርስ ውጊያ ሆነ። ዳሮድ ከዳሮድ፣ ሐውያ ከሐውያ፣ ኢሳቅ ከኢሳቅ ተዋጉ፣ ተጋደሉ፣ ደም ተፋሰሱ። አንዱ ባንዱ ላይ ኢሰብአዊ ድርጊት በመፈጸም መዘራረፍና መጨራረስ ሆነ። በታሪኩ፣ በባህሉ፣ በሃይማኖቱና በቋንቋው እንደ አንድ ቤተሰብ ይታይ የነበረው ሕዝብ ተቆራቆሰ። ሰው በዚህ መልክ ራሱን ለሰውነቱ የማያስገዛ የራሱን ዘር አጥፊ አሳዛኝ ፍጡር መሆኑን ዓለም ሁሉ ማመን እስኪሳነው ድረስ በሶማሊያ ሕይወት ነጠፈ። በማግስቱ እንደ ፈረንጆቹ አቆጣጠር ሜይ 11 ቀን 1991 ተሟጣ ባለቀች ተስፋ ምናልባት ቤተሰቦቼን ባገኛቸው ብዬ ወደ ቆሬሌ አመራው። በየመንገዱ ዳር በብዙ መቶ የሚቆጠሩ አስከሬኖች ተፈነጋግለው በማየቴ ዘገነነኝ። የሰላም ዋጋ ከሁሉ ይልቅ የከበረ መሆኑን የሚገልጽ የደም መሬት ተንጣሏል። አነባው። ስሜቴን መቆጣጠር አቃተኝ። የማየው ያገሩ ምድር ሁሉ ዝርግ መቃብር ሆኗል። አንድ የተሟላ አገልግሎት ሲሰጥ የነበረ ዘመናዊ ትምህርት ቤት በከባድ መሳሪያና በፈንጂ ድምጥማጡ ጠፍቶ የድንጋይ ክምር ሆኗል። ዓይኔ ድንጋዩን ስብርባሪ ብረቱንና አህመዱን ሲያይ ልቤ ደግሞ ተቆራርጠው ተከረታትፈው ተቃጥለውና ተበጣጥሰው ለአንዴና ለመጨረሻ ጊዜ ያንቀላፉ ሕፃናትን አወዳደቅ ተመለከተ። አይኔ እንባ እያመነጨ ሲያነባና አፌ ሲለጎም ሁለመናዬ ግን ከምድር እስከ መሰማይ ጮኸ። ይህ ሁኔታ የልጆቼንና የባለቤቴን ዕጣ ፈንታ ከወዲሁ አረጋገጠልኝ። ያም ሆኖ ግን ወደ ቤቴ ደርሼ በፍርስራሹ ውስጥ እንኳ የሥጋቸውን ቁራሽ፣ የአጥንታቸውን ክስካሽ፣ የደማቸውን ፍሳሽ በእንባ ተሳልሜ ልመለስ የጭንቅ እርምጃዬን ተያያዝኩት። የቤቴ ግድግዳና ጣራ በጥይት ተደብድቧል። ወደ ውስጥ ዘለቁ። የጸጥታው ክብደት ሞት በግዝፈት ነግሷል ያሰኛል። ተጣራሁ። ባለቤቴ ብቅ አለች። በአካል ላውቃት እስኪሳነኝ ተጎሳቁላለች። ልጆቼም አባ አባ እያሉ መጡ። ተቃቅፈን ተላቀስ። በጎሳ ጦርነቱ አደጋ ለረገፉ ሕፃናት፣ አረጋውያን፣ ሴቶችና ወጣቶች የተሰማኝንም እምቅ የሐዘን ስሜት ለማርገብ ድምጼን አውጥቼ አለቀስኩ። አሁንም በድንጋጤና በሐዘን በተደበላለቀ ስሜት ተቃቅፈን ተላቀስ። ባለቤቴም ሆነች ልጆቼ በጥይት አልተመቱም። በረሃብ ግን ተደብድበዋል፣ ተግጠዋል፣ ከሰውነት ተራ ወጥተዋል። ራሴን አረጋግቼ ለጊዜው የሚያስፈልጋቸውን አድርጌ ከሦስት ወራት በኋላ በጭነት መኪና በዶሎ በኩል ወደ አገር ውስጥ እንዲገቡ አደረኩ። ቤተሰቦቼ ከሞት በተሻለ ሁኔታ ከሶማሊያ ምድር ይኸው ቢወጡም እየተገፉና እየተጎተቱ ወደ መቃብር የወረዱ፣ በእሳት የጋዩ፣ በአውቶማቲክ መሳሪያዎች፣ በቦምቦችና በከባድ አዳፍኔዎች የረገፉ በርካታ መሰል ወገኖቼን ሳስብ ውስጤ በድንጋጤ በፍርሃትና በሐዘን ተረበሸ። በቆሬሌ በሕይወቱ የቆመው የሞተውን ቆፍሮ የሚቀብርበት ጉልበት በማጣቱ አፈሩ ስለሚለሰልስና ኃይል ስለማይፈልግ የኩሬዎችን ግድብ ዳርቻ ወደ መቃብር ስፍራነት ለውጦት ተመለከትኩ። ከዚህ ሁሉ አሰቃቂ ቆይታ በኋላ ከረድኤት ድርጅት ሰራተኞች ጋር ሞቃዲሾን ለመልቀቅ በዓለም አቀፍ ቀይ መስቀል አውሮፕላን ወደ ናይሮቢ ለመመለስ ተጠናቀን አውሮፕላኑ ለማኮብኮብ ሲዘጋጅ ሁለት የሶማሊያ ታጣቂዎች ደርሰው አውቶማቲክ መሳሪያቸውን ደገኑብን። ፈረንጆቹ በጣም ተጨነቁ። ታጣቂዎቹ ከመሃል እኔን እንድወርድ ጠየቁኝ። አልወርድም አልኩ። ወዴትም መሸሽ እንደማልችልና ካልወረድኩኝ በአንድነት እንደሚፈጁን ገለጹ። አሻፈረኝ አልኩ። ከስንት እሳት ያወጣኋትን ነፍስ እንዲሁ ላስረክብ? የማይሞከር ነገር። ቢጨንቃቸው ፈረንጆቹ እባክህ አታስጨርሰን ውረድልን ብለው እያለቀሱ ለመኑኝ። ወረድኩ። ቦርሳን ያዝ አሉኝ። ያዝኩ። ፓስፖርቴን ጠየቁኝ፣ አሳየኋቸው። በል አሁን ቀጥ ብለህ ሳትንቀሳቀስ ከአየር ሜዳ ውጣ በማለት ደግነውብኝ አዘዙኝ። አልንቀሳቀስም አልኩ። በዚህም ሙግት መካከል አውሮፕላኑ ምድርን ለቆ በረረ። ታጣቂዎቹ በቦርሳዬ በርካታ ገንዘብ ዘርፌ እንደምሸሽ ገምተዋል። ግን አይደለም። የእርዳታ ሰራተኛ ነኝ ብላቸውም አልተቀበሉኝም። በከፍተኛ ውጥረት ውስጥ የችግሩ ሁሉ ጫፍ ወደ ሆነው ምዕራፍ ቀረብኩ። እንደማይተውኝ አረጋገጥኩ። ትዕዛዛቸው ቅደም፣ ከሜዳ ውጣ ነው። በዚህ ጊዜ የሞት ሞቴን ዘልዬ አንዱን የተዘናጋውን ከነመሳሪያው ተጠመጠምኩበት። ሌላኛው እንዳይመታኝ ጓደኛውን ባለኝ ኃይል እያሽከረከርኩ ወደሱ አዞራለሁ። ጠፍሬ ያስኩት ጓደኛው ደርቦ እንዳይመታው ይወተውታል። ሌሎቹ ታጣቂዎች ወደ ሜዳው መሃል እየሮጡ ሲመቱ ይታዩኛል። ተስፋ ቆረጥኩ። ደረሱ። ከመካከላቸው እነ አቶ ሁሴን ሺዴ፣ ዳር ዴሬ እና ሌሎች በውል የማላቃቸው ግን የሚያውቁኝ በመገኘታቸው ጠቡ አምባጓሮ በሁለቱ መካከል ሆነ። በመሃል ሌሎች ለወሬ የመጡት እኔን አሸሹኝ። እነዚያ ግን በኔ ምክንያት ወገን ለይተው በአውሮፕላን ጣቢያው የተኩስ ልውውጥ አደረጉ። በተፈጠረው አጋጣሚ ህይወቴ ከተነጣጠረባት ጥፋት ለጊዜው ብትድንም በሌላ መልክ የሰዎች ህይወት የሚቀሰፍበት ግጭት በመቀጠሉ ተጨነቁ። ለኔ ሲሉ በሌሎች ላይ ቃታ የሚስቡ ወገኖችን ራሳቸውን ከመጠበቅ በቀር አንዳችም ደም እንዳያፈሱ ለመከላከል ሉጣ ብል አፍነው አስቀሩኝ። በጣም ደስ ያሰኘኝ ግን በሚያስደንቅ ሁኔታ ከሁለቱም ወገን የሞተም ሆነ የቆሰለ አልነበረም። ተገረምኩ። በጠመንጃ ሞት ሲዘራ እልቂት ሲታጨድና ህይወት ሲጠበቅም አየሁ። በአጋጣሚ ከድርጅቱ ብለይም በሰውነቴ ልወጣው የሚገባኝ የቀረኝ አንድ ታላቅ ድርሻ ቢኖር ራሴን ለሰብአዊ አገልግሎት ማቅረብ በመሆኑ ታጣቂዎቹ በፈጠሩት መሰናክል ፓስፖርቴ ጊዜው በመተላለፉ እዚያው ሶማሊያ ከሌሎች መሰል ወገኖቼ ጋር በመተባበር በረድኤት ድርጅቶች ስር ለሶስት ወራት በበጎ ፈቃደኝነት በነፃ አገልግሎት ሰጠው። የሰውን ልጅ በምግብና በቁሳቁስ ብቻ ሳይሆን በሞራል ማገዝ፣ ህይወቱ የሌሎች ድጋፍ እንዳላት ማረጋገጥ ትልቅ ፍሬያማ ድርጊት መሆኑን ተገነዘብኩ። ከዚሁ ጋር ተያይዞ እለት በእለት ይገጥመን የነበረውን ችግር ሳስተውል አንዳች እውነት ውስጥ ህሊናዬን ይሰረስረው ነበር። ስልጣኔ ለዓለማችን ያበረከታቸው ጠቃሚ ነገሮች እንደተጠበቁ ሆነው በንጽጽር ግን በአብዛኛው ማለት ይቻላል አጥፊ ጎኑ የሰውን ልጅ በሰላምና በፍቅር በመቻቻል የመኖር ሰብአዊ ስሜቱን እየገዘገዘ የሚጥል በእውቀቱ ውስጥ የተደበቀ ድንቁርና መሆኑን፣ በርህራሄው ውስጥ የተደበቀ ጨካኝነት መሆኑን አየው። ሰው ለግሉ ለማህበራዊ ብሎም ለሀገራዊ ክብሩ ያዘጋጃቸውን መሳሪያዎች የራሱ መደምሰሻና መናጃ ሲያደርግ ተመለከቱ። የመሰልጠናችን ግስጋሴ ሁሉ የመጥፋታችን ክምር መስሎ ታየኝ። በነሐሴ 1991 እንደ ፈረንጆቹ እኔም ቤተሰቤን ተከትዬ ከ14 ዓመታት በኋላ ወላጆቼንና የተወለድኩበትን ነጌሌን ለማየት በቃው። ነጌሌ እንደገባሁ በእውነትም ዳግም የተወለድኩ መሰለኝ፣ ተደሰትኩ። ለሳምንት ያህል ከቤት ሳልወጣ የተራርኩትን የቤተሰቦቼን ናፍቆት ኮመኮምኩ። ሁኔታው በዚህ መልክ አልቀጠለም። ደስታዬ ሐዘን ተቀየጠበት። ያለማየው ለማ፣ የስዩም ወልደ መስቀል፣ የዮናስ ማሞና የሌሎችም ጓደኞቼ ወላጆች መምጣቴን ሰምተው ሊጎበኙኝ ወደ ቤታችን መጡ። በእኔ አንጻር ልጆቻቸውን በማስታወስ ከፍላጎታቸው ውጭ ማልቀስ ተያያዙ፣ አስለቀሱኝ። የኔ በመካከላቸው መገኘት በውስጣቸው የተዳፈነውን የሐዘን ስሜት በመቀስቀሱ ተጨነቅኩ። አብዛኛዎቹ የጓደኞቼ ወላጆች በእድሜ መግፋትና በድህነት ተጎሳቁለው በማግኘቴ ልገልጸው የማይቻለ ትካዜና የመንፈስ መረበሽ አነዋወጠኝ። ዛሬ የሌሎችን ድጋፍ የሚሹበት ቀውጢ ቀን ሆኗል። ሀብት ኖሮኝ ችግራቸውን የማቃልል አይደለሁም፣ ወይም ከገንዘብ በላይ ልጃቸው ሆኜ ከሁሉም ጋር መኖር አልቻልኩም። እኔ ራሴ ባለብዙ ቅርንጫፍ ዋርካ እየሆንኩ ነው። ለጓደኞቼ ልጆቻቸው ልማዳዊውን የድንጋይ ወይም የእብነ በረድ ሐውልት ለማቆም አስከሬናቸው የወደቀበት ስፍራ እንኳ አይታወቅም። በየጫካው በየዱሩ ነውና የተጣሉት። ያለኝ የመጨረሻ እድል ልጆቻቸውን የተቀሙ በውርደትና በድህነት ማጥ እንዲወድቁ የተገፈተሩ ወላጆችን ይጽናኑበትና ይኮሩበት ዘንድ የበደሏቸውም የሚያፍሩበትና ይቅርታ የሚጠይቁበት የልጆቻቸውን እውነተኛነት የሚመሰክር አንድ ታሪካዊ የመታሰቢያ ሥራ፣ በሕዝብ ልቦና የሚተከል ሐውልት መስራት እንዳለብኝ በውስጤ ወሰንኩ። የቀድሞ ጓደኞቼን ያልታደለ ትውልድ ትራፊዎች ፍለጋ ተያያዝኩ። ተገናኘን። ያንተን የሚመስል እኔም አለኝ ቁስል አሉኝ። እጅ ለእጅ ተያይዘን ከደስታችን በላይ ለምንወዳቸው ቤዛ ብዙሃን ሐውልቱን ማዋቀርና ማነጽ ጀመርን። መራር ትዝታ መምህር ወርቅ አለማው ንጋቱ። ስደት እስርና ዱላ እንዳገሬ ልጆች ሁሉ ለኔም ድርሻ ነበርና በተለይ በመጨረሻ ሰዓት የሆነውን ትውስታዬን የጊዜ ደለል ስላሸፈነው እንዴት እንደነበረ አስታውሳለሁ። ዕለታዊው የአየር ሁኔታ ራሱ የፖለቲካውን ውጥረት ተከትሎ ይከብዳል። የዛፍ ቅርንጫፎች እንኳን የነፋስ አቅጣጫን ይዘው ዘንበል ቀና ጎንበስ ሲሉ የሚጠቁሙና የተደበቀውን ለመፈለግ አሰሳ የተሰማሩ ይመስላሉ። በሮችና መስኮቶች በመወርወሪያ ስለከረቸምናቸው ከኛ ጋር ዝም ነው። አጥሮችም እኛው ካልዘለናቸው አናስገባም በሩን የሚሉ ይመስላሉ። ተወዳዳሪ የማይገኝላቸው መራራ ቀንና ሌሊት ቆጠርን። ያም ሆኖ በተጣበበ እንቅስቃሴ የፓርቲ ጋዜጦችን እናነባለን፣ ኢንፎርሜሽን እንለዋወጣለን። እነማን እንደታሰሩ፣ እነማን እንደተረሸኑ፣ እነማን አገር ጥለው እንደኮለበለሉ እንሰማለን። በድርጅቱ ውስጥ ችግር እንዳለም ዱብ ዕዳ ነው። ድርጅታዊ ስራው ግን ቀጥሏል። በሸልተር መጠለያ ያሉትም በውስጥ ችግር ተይዘው በፋሽስቶች እጅ ተዘልዝለው ከመሞት እየሮጡ መውደቅን የመረጡ እንደነ ፈቃዱ ሙላት እየሸሹ በጥይት ተደብድበው መውደቃቸውን እንሰማለን። ከያጣጫው ወደ ጽልመታዊ ወሳኝ ምዕራፍ መቅረባችንን የሚያረጋግጡ ክስተቶች ተበራከቱ። የሞት ኮቴው ከኋላችን በቅርበት ይሰማል። መቃብሩ ከፊታችን አፉን ከፍቷል። ጣር በግንባራችን ተንጠልጥሏል። የልባችን ቅኝት ግን ድል ለሰፊው ኢትዮጵያ ሕዝብ፣ ድል ለኢሕአፓ ይላል። የሚገርም መንፈሳዊ ጥንካሬ። የካቲት 7 ቀን 1970 ዓመተ ምህረት በመስኮት ቀዳዳ ወደ ውጭ ስመለከት አንድ ጠቋሚ ፖሊሶችንና የታጠቁ የደህንነት ሰራተኞችን አስከትሎ ሲመጣና ቤታችንን ሲጠቁማቸው ተመለከትኩ። ለወንድሜ ለሙሉ ዓለም ንጋቱ አሳየሁት። እንድንሸሽም ጋበዝኩት። አልፈቀደም። እኔ ግን በጓሮ አጥር ዘልዬ ወጣሁ። ትምህርት ቤት ሄጄ ለታናሽ እህቴ ቤት ውስጥ ቢገኙ ችግር ያስከትሉ የነበሩ ዕቃዎችን ምን ጋር እንዳሉ እና የት እንደምታደርስ ነግሬያት ስመለስ 5:30 አካባቢ ከፊቴ ሽጉጥ ተደገነብኝ። ሮጥኩ። ተተኮሰብኝ። አልቆምኩም። ማሳደዱ ቀጠለ። እጅ ከመስጠት እየሮጡ መውደቅን መርጫለሁ። በሩጫ ከግቢ ግቢ ከአጥር ወደ አጥር በመዝለል 2 ቀበሌ አካለልኩ። የሚገርመው ጥይቱ አጥሩን ሲበታትነው ሲሰነጣጥረው እኔን ግን አልመታኝም። በመጨረሻ ተዳከምኩ። ብርክ ያዘኝ። 6 ሰዓት አካባቢ የገባውበት ግቢ ዙሪያው ተከበበ። መሳሪያ ይዟል እንዳያበላሻችሁ በማለት በስጋት እንደደገኑ የሚደፍር በመጥፋቱ ቆዩ። እኔም ትንፋሽ አገኘው። አንድ ወታደር ዘሎ ገብቶ ያዘኝ። ተያዝኩ። በጠላቶቼ እጅ ገባው። እጄ የኋሊት ተጠምዞ የክላሽንኮቭም የሪቮልቨሩም የማካሮቭም አፈሙዝ ተደግኖብኝ ባጀብ ወደ ምርመራ ማዕከል አውራጃ ፖሊስ ተወሰድኩ። ወታደር መዶቤና ሻንቆ ጌታዬ፣ ይኸው ስንት ጥይት አስጨርሶ ሲተኩስብን ነበር። ሽጉጡን የት እንደጣለው እንጃ። ይኸው አምጥተነዋል ብለው ቁና ቁና እየተነፈሱ የታማኝነቱን ሪፖርት አቀረቡ። ከምርመራው ክፍል እንደ ተአምር ሊያዩኝ ተንጋግተው ወጡ። ሁሉም ይናገራሉ። ምንም ደምሉ በውል አላዳመጥኩም። እግራልዲናዬ ግን የመጨረሻ ወደ ሆነው ምዕራፍ ተጉዞ አወዳደቀን ጎበኛ ይዘገነናል። ከስተራው አስገቡኝ። የክፍሉ ሽታ በጣም ይሰነፍታል። እነዚያ በንጥቂያ የተመረጠውን የሚበሉ የተጣራውን የሚጠጡ ረብጣ የሚቆጥሩ የመይሶንና የደርግ ቡችሎች እንዴት እንደዚህ ክፍሉን ሊያገሙት እንደቻሉ እንጃ። ቀረናኝ በመሐከላቸው ደሃደጎች ቢኖሩም በረግጣ ግዛው ስልጣን በደም ከብረዋል። ይህ ለቅጽበት የተንሸራሸርኩበት ሰፊ የሚመስል ፈጣን ሐሳብ በደና ቡጢ ተበተነ። ቤቱ ለዘላለም በድጋሚ ላየው በማልችል ብልጭታ ተሰወረ። ተደገመ። የቡጢውን ውርጅብኝ ለመሸሽ አቅጣጫ መምረጥ እንኳ አቃተኝ። ሁለመናዬ በጫማ በዱላም በጥፊም በጉማሬም እየተደበደበ በመሆኑ ራሴን ስቼ ወደቅሁ። በወለሉ ላይ የኮቴያቸው ጓጓታ ከሩቅ እንደሆነ አይነት ይሰማኝ ጀመር። ደነዘዝኩ። የሚታየኝ ነገር የለም። ብቻ አንድ ኃይል ጭንቅላቴን ከመሬቱ ጋር ሲያጣብቀው ይሞትኩ መሰለኝ። ጸጥታ። ከደቂቃዎች በኋላ ስባንን ጸጉሬን ጨምደው ይዘው በማቅናት ቀዝቃዛ ውሃ እያፈሰሱብኝ ነው። አየሁ። ገራፊዎቼ እንደ ተኩላ ወረውኛል። ዳዊት ያዕቆብ ነው የሚያፈስብኝ። አቶ ታደሰ ቦጋለ ልጅ አይዞህ ያብዮት ጠበል ነው ቀናበል እናጠጣ ይለኛል። በመቀመጫዬ ወለሉ ላይ ተቀመጥኩ። በጫማ ጥፊ የተመታው ብልቴ ህመም ቀስፎ ይዞኛል። ባፌ ደም ይፈሳል። ሻለቃ ከፍ ያለው ትፋ ይለኛል። ተፋው አይቆምም። ስማ ሽጉጡንና ቦምቡን የት ነው የደበቀው? ከኛ ውስጥስ ማንን ልትገሉ ነበር? በድርጅቱ ውስጥ ድርሻ ምንድን ነው? አጣደፉኝ። ለማንኛቸው መስ ይሰጣል። የሞት ሞቴን ኧረ ምን ምንም አላውቅም አልኩ። በሳቅ ቤቱን ሞሉት። አቶ ታደሰ በከባድ ጥፊ ወለሉ ላይ ጣለኝ። ጆሮዬ ተደፈነ። ኡኡ ከሚል የውስጥ የድምፅ ውጪ አፋቸው ሲላወስ ፊታቸው በቁጣ ሲነድ አያለሁ እንጂ የሚሉት አይሰማኝም። ቀድሞም በሩጫው በጣም ደክሜ ስለነበር ተዝደፍልፌ ተዘረፍኩ። ረፍት። አሁንም በጠበላቸው ቀሰቀሱኝ። አንስተው ልብሴን አስወልቀው በውስጥ ፓንት የውስጥ ሱሪ ብቻ ወንበር ላይ አስቀመጡኝ። ሻለቃ ከፍ ያለው አድገህ የፖሊሱ አዛዥ ገለል በሉልኝ፣ ደም እንዳያበላሻችሁ ልገላግለው፣ አታወጣም እያለ በተሽከርካሪ 38 ሽጉጥ ጥይቶች ሲያጎርስ፣ ሌሎቹ እነዘራይ ቆይ ቆይ አትግደለው ይናገራል እያሉ ይገባበዛሉ። ቁጥራቸው ከአስር በላይ ነው። እንደዛ ሲገባበዙ ሁኔታቸው ሕፃን የሚያስፈራሩ ይመስላል። ሻለቃ ከፍ ያለው ገለል እንዲሉለት ካደረገ በኋላ ወደ እኔ በመጠጋት ዞር በልልኝ ብሎ ደንፍቶ ካገለላቸው በኋላ አፍን ክፈት አለኝ። ከፈትኩለት። የሽጉጡን አፈሙዝ ወደ አፌ ከተተ። አትናገርም አለኝ። ለመናገር እንቅስቃሴ ሲጀምር መላው ጥርሴ የረገፈ እስኪ መስለኝ ሪቮልቨሩን አማሰለብኝ። በመቀጠል ሁለት እጄን የኋሊት ከጠፈሩኝ በኋላ የወንበሩ አቀማመጥ ጭኖቼን ስላጋለጠ በጉማሬው እጀታ ክፉኛ ደበደቡኝ። በጣም ጮኩ። በዚህ ላይ ወታደር ሰለሞን እየተንጠራራ የእግሮቼን ጣቶች ሲረግጥ እስከ ጭንቅላቴ ይነዝረኝ ጀመር። ስሰማው የነበረውን ስቃይ ቀመስኩ። ከባድ በደል። በልቤ ነገም ቢሆን መድረሸኔ አይቀርም፣ ምን ነው እንዲህ ከምንገላታ በጆሮዬ ሲያቋጭብኝ የነበረው ጥይት ራሴን ብሎ ቢገላግለኝ ብዬ ተመኘው። ወፌላ ላው እንዲከተል ከፍ ያለው ዳዊት እና ሰዓይ ዱላ ሳይጠግባ ይናገርም ይሃፓን ዲሲፕሊን በደም ቢዟል እያሉ አላገጡ ተሰቀልኩ በጠረጴዛና ጠረጴዛ መሃል ባንድ የፍልጥ እንጨት ተንጠለጠልኩ አሮጌ ካልሲ ባፌ ተጨመረ መናገር ስትፈልግ አመልካሽ ጣትህን አንቀሳቅስ ብለው እየተፈራረቁ ወረዱብኝ በጽሑፍ ልገልጸው የማይቻለኝ ስቃይ ህሊናዬ በእሳት ውስጥም ሆኖ ይጠይቃል በሞት እስኪዘጋ ያስባል እውነት እነዚህ ሰዎች አሁን ወደ ቤታቸው ሲሄዱ እንደ ጤነኛ ሰው ከሚስቶቻቸው ከልጆቻቸውና ከቤተሰቦቻቸው ጋር በፍቅር መነጋገር መመገብና አብሮ ሁሉን መጋራት ያውቁ ይሆን ወንድሞቻቸውን እህቶቻቸውን ልጆቻቸውን ወይም ሚስቶቻቸውን በፍቅር ቃላት ያነጋግሩ በፍቅር አይን ያዩ በፍቅር እጆች ይደባብሱ ይሆን በፍጹም ሰብአዊ ባህሪያቸው ጥሏቸው ሄዶ የኢትዮጵያ ተቀደም እብዶች የኢትዮጵያ ተቀደም ጅቦች ሆነዋል የሰው ልጅ በዚህ መልክ ራሱን የሚለውጥ አውሬ ከሆነ ዓለማችን ወደፊት ያሰጋታል እኔስ ዛሬውኑ አልቆልኛል አልኩ ሰውነቴ በስቃይ ብዛት ቢደክምም አእምሮዬ ግን በሙሉ እንዲያውም በመጠቀ ኃይልና በፍጥነት ይሰራል በጣቴ ምልክት ሰጥተዋቸው ካልሲ ወጣልኝ አወረዱኝ ተነፈስኩ በላ ምንድን ነው ተናገር አሉኝ መናገር አቃተኝ አፌ ብቻ ሳይሆን ውስጤም ደርቋል ምራቅ የለም ከንፈሮቼ በእብጠት ተወጣጥረዋል እንደምንም ዋ የምትለዋን በምልክት ገለጽኩ አገጬን ይዘው አንጋጠው ያለ መጠን ውሃውን ቸለሱብኝ ትናለኝ ቋቃለኝ ደም ያዘለው ያክታይ እርጋግ እንኳን ለነሱ ለቀብራሮቹ ለኔም አስጠላኝ በዚህ ላይ ስለተራቡ ትዕግስት አጡ በርግጫና በጉማሬ ካጣደፉኝ በኋላ ለማታ ተዘጋጅ የሰራኸውን ሳናነብልህ በፊት ካልተናገርክ በወላጆች ፊት ወስደን እንደፋሃለን ይልማሃ ጠራው ብሎ ዳዊት የግብግቡን ምዕራፍ በሰባት ሰዓት ተኩል ገደማ ዘጋልኝ ያስመሰግነው ይሆን ከምርመራው ክፍል ወደ መታጎሪያው ለመሄድ አልቻልኩም ዳኩ ዳዴ አልኩ በግድ አስነሱኝ እርገጥ እያሉ አስገደዱኝ መርገጥ መቆም አልሆነልኝም ፖሊሶች በድጋፍ ሲወስዱኝ ጠዋት በሰላም አብረን ቁርስ ያደረግና አባቴ ፊቴ እንደዚያ ባብጦ በደም ተበላሽቼ ተጎሳቁዬ በሰዎች ድጋፍ ስወሰድ በድንጋጤ ደርቆ ሲያይኝ ፊት ለፊት አይናችን ተጋጨ ስቃይ ሳይሆን አባቴ ያሳዘነኝ አይኖቹ በእንባ ተሞሉ ፊቱን አዙሮ ሄደ ፖሊሶቹ እስር ክፍል አግብተው እንደወረወሩኝ በሆዴ ተደፍቼ ስቅስቅ ብዬ አለቀስኩ። በቁርጡ ሞት ጥሩ ነው። ጓዶች ሰውነቴን በቅባት እያሹ አጽናኑኝ፣ አበረታቱኝ። ከኔ ቀደም ብለው ታስረው ስለነበረ ስለ ውጭው አስከፊ ሁኔታ በሰቀቀን ኩርምት ብለው ጠየቁኝ። በዝርዝር መለስኩላቸው። በቃ ይሃፓ ብልጭ ብላ ባንድ ጊዜ ድርግም ብልትል ነው በሚል ተመሳሳይ ያስተሳሰብ አድማስ ዙሪያ ተከል የቀረ ነገር ቢኖር ባለች ሰዓት ሁሉ ስቃይን ለመቀነስ መደጋገፍ ብቻ በዚያች 3 በ4 በሆነች ክፍል የነበረው መተሳሰብ ፍጹም ልባዊ የሆነ የሐሳብ መለዋወጥ መተዛዘን ውጪ ባሰሳ ስለማይገኝ ደስ ይላል። አንዱ ሌላውን እንደ ራሱ አካል ማየት ጠባቧ ክፍል የምታላብሰው መለያ ባህሪ ነው። የኛ ሰፊ ዓለም ወበቃማ ክፍል የቀደሙት እስረኞች ማታ ለሚጠብቀኝ ሁለተኛ ዙር ምርመራ ህሊናዊ ዝግጅት እንዳደርግ ታክቲኮቻቸውን አወጡ። አንዳንድ ለመደበቅ የማይቻሉ የተዝረከረኩና የተበሉ ምስጢሮች ባንድ ሽንቁር ከፈሰሱ ሌላው በመካድ እንዳይደበደብ ተሰርስረው በተገናኙ ቀዳዳዎች በአራቱም ክፍል የኢንፎርሜሽን ልውውጥ ይደረጋል። አለበለዚያ ግን እየተጠናከረ የመጣው የዱላ ውርጅብኝ ጓዶችን ያልታሰበ ኢንፎርሜሽን እንዲመግቡ ስላስገደደ ድርጅቱ ቢወድቅም እንደወጥ ሁሉም ከሚነካካ ሊያውቁ ሊደርሱበት የሚችሉትን መናገር ተመረጠ። ህመሙ በቆየው ቁጥር ተሰማኝ፣ መገላበጥ ተሳነኝ። ከእንግዲህ እንደ ቀኑ ከተደበደብኩ ሰውነቴ አጓጉሎ ያዘለውን ጥቁር ደም ማፈንዳቱና መፈንዳቴ እንደሆነ ተሰማኝ። በሆዴ ጸለይኩ። ማታ ያቺ ጉደኛ ላንድሮቨር ወደ ግቢው ዘለቀች። ሁሉም ከተንጋለለበት ብድግ ብድግ እያለ ተቀመጠ። ንጉሴ ወንድሙ እንግሊዝ አሁንማ ጸጥተው ነው የሚመጡት፣ ከመሳደብና ከመደብደብ ሌላ በስርዓት የሚጠይቁት ነገር የለም። ወይኔ የፋሽስቶችና የባንዳዎች መጫወቻ ሆነን አይደል ብሎ በንዴት ጉልበቱን በቡጥ ይመታ። እውነትም ሰክረዋል። ዘብ ውሾቹ አሉ እያሉ ጠየቁ። በር አስከፍተው ንጉሴን ጠርተው ወሰዱት። አቆይተው መለሱት። ክፉኛ ተደብድቦ መጣ። ንጉሴ ልበሙሉና በሳል የስኳዱ ኃላፊ ነበር። አባት ሌኒን አንተ የገነባህ ሩሲያ እኮ መልሳ ወጋችን ብሎ አነባ። ንጉሴ በባህረ ሐሳቡ ጥልቀት የቅርብ ገራፊዎቹን ሳይሆን የሩቅ ፈንዛሪዎችን የሩሲያን ክላሾች፣ ከላሾች፣ ቀልባሾች ነበር ያዘነባቸው። ዱላው ሐራራ ቢሆንባቸውም ምሽቱን ሌላ ሰው አልጨመሩም። ያም ቢሆን ካሁን አሁን ይመጣሉ በማለት በመጨነቅና በህመሙም ሳልተኛ ንጋት ላይ ጥቂት አንቀላፋው፣ ያውም በቅዠት። ዓለም ግን የተለመደ ሰላማዊ አዳሩን ይኮመኩማል። እኛ ግን ህብረሰባዊነትን ያወጀ ሶሻሊስት ወታደራዊ መንግስት ባለበት አገር እንኳን ፖለቲካዊ የዴሞክራሲ መብትና ነጻነት ቀርቶ በተፈጥሮ የማንቀላፋት እድል አጥተናል። በማግስቱ ረፋዱን ተጠራው፣ ለባበስኩ። ከሁሉም ይልቅ በእስር ክፍሉ ታናሻቸው እኔ ስለነበርኩ የናውግቸው እርገጤ አይዞሽ አትፍሪ የሚል የፍራቴን ድባብ የሚገልጽ አጽናኝ አበረታች የታላቅነት ድምጽ ተከትሎኝ ወጣው። ፊቴን ወደ ምስራቅ ስመልስ መድረሻዬን ተመለከትኩ። በየቀኑና በየሰዓቱ በመቶዎች የሚቆጠሩ መሰሎቼ ስቃይ የሚቀበሉበት ክፍል ከመሰብሰቢያ አዳራሹ ጎን ተገሽሯል። ያ ቤት አንደበት ኖሮት ቢናገር ከአርባ ዓመታት በፊት እናቶቻችን በፋሽስቶች የተረገጡበትና የተገረፉበት ክፍል እንደሆነ እርግጠኛ ነኝ። ቤቱን በአምስቱ ዓመት የግዞት ዘመን ጣሊያኖች የሰሩት ነው በእስረኛው ጉልበት። ዛሬም የእስረኞች ጉልበት እየተሰበረበት ነው። የሚያስገርም ታሪካዊ የመመሳሰል አንድነታቸው የፋሽስቶች ዘመን ቆጥሮ ተደገመ። ሁለቱም ፋሽስቶች፣ እነዚያ ሮማውያን፣ እነዚህ ኢትዮጵያውያን። ልቤ በጭንቀት ተወራጨች። ዛሬ ከትናንት ይልቅ የሚያረግባቸውን ምልልስ ማድረግ ብችልም ችግሩ ያለው በማሰቃየት ከመደሰታቸው ላይ ስለሆነ በአዎንታ የማልቀበለው ጥያቄ ቀደመ። ቦምቡን የታገባው ሽጉጡስ? ሊያዝኑልኝ ይችላሉ ብዬ በገመትኩት መጠን ድምጼን አለስልሼ ተቅለስልሼ ባካችሁ ስለዚህ ጉዳይ የማውቀው ነገር የለም አልኩ። ዱላው ቀጠለ። ልብሴን አስወልቀው ወለሉ ላይ በሆዴ አስተኙኝ። ሁለት እጄንና እግሬን ለአራት ዘርግተው የውጥር ከያዙኝ በኋላ በጉማሬው ቄጥ እየተንጠራሩ መቀመጫዬንና ጀርባዬን በማፈራረቅ ደበደቡኝ። በጣም ጮህ ነበር። እነሱም ይጮሃሉ። ተናገር፣ አውጣ፣ አንተ የፋሽስት ግልገል እመን አሉኝ። እናገራለሁ አልኩ። ዱላው ቆመ። በል ከመጀመሪያ ጀምረህ አውጣ። እንዴት እንደገባህ፣ ምን እንደሰራህ፣ ብትደብቅና ሌላው ሰው ቢያጋልጥህ ደግሞ በራስህ ላይ እባብ እንደጠመጠምክ እወቅ። ደምህን ነው የምንጠጣው አሉኝ። ዳዊትና ዘርአይ እውነትም ደም የምጠጡ አጋንንት መስለዋል። አዳነ እንባቆም የሚባል ልጅ መለመለኝ። ዲሞክራሲያ አስነበበኝ እያልኩ መናገር ስጀምር የት ቀበሌ ነው? ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ፣ ጨሱ። አሃ እቺ የአባ ታክቲክ ማና ባክል ልታታልል ነው አንት የበከትካ ናርኮ። ከዚያ ወዲያ ዱላቸው አይነት የለውም። በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ። ተጠቀለልኩ። ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳሁ። አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ መቃብሬን ምባሴን ገልጾልኝ፣ እነሱም ሌላውን ጓድ ወደ ማሰቃየት፣ እኔም ወደ ወታደሩ ኪስ ክፍል ተፋጠር። ወታደር ተስፋዬ በግቡ የፔናልቲ ኤሪያ የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተቅለሰለሰ አንተ ገና ልጅ ነህ፣ ለምን ትሰቃያለህ? ያሳሳቱህ ሌሎች አለኝ። ሌሎች ጓዶች የሰጡትን ቃል አሳየኝ፣ ፊርማቸውንም። አንተ በእነዚህ አይን በጣም ተራ ነህ። ስለዚህ ያባ እንዳለቀላት አውቀህ የበኩልህን እያስታወስክ ንገረኝ አለ። በእርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ። ልደብቅ የማይቻለኝን ነገር፣ ለጸጸት የማይደረገኝን የተወሰነ ስራዬንና ግንኙነቴን፣ ስቃዬን ለመቀነስ አመንኩ፣ አስመዘገብኩ። በጭፍጨፋው በምርመራው ኢንፎርሜሽን መረጃ በብዛት ስላገኙ ካድሬዎች በጥፊያ ይዋከባሉ፣ ከቀበሌ ቀበሌ ይበራሉ። ያም 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 ሁሉም እየተነደፈ ነው። በብዙዎች ላይ ይህ ነው የማይባል ግፍ ሰሩ። በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ። በኋላ በሁለተኛው ቀን ደም ሸንቻለሁ። በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር። የእግሮቼም ጣቶች ለረጅም ጊዜ ደም አዝለው በልዘው ነበር። ዳኑ። ህሊናዬ ግን ዛሬም ደም እንደቋጠረ፣ ህመሙ እንደተሰማው አለ። Thank you.
ጠቅላላ ፕሮግራማችን በዚሁ ይጠቃልላል።